የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሐምሌ 25 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። የሶማሌ ክልል መንግስት ወደ ክልሉ ገብቶ በነበረው የአልሻባብ ታጣቂዎች ላይ በወሰደው እርምጃ ከ600 በላይ የአልሻባብ ታጣቂዎችን መግደሉን አስታወቀ።
በዛሬው ዕለትም የአልሻባብ ፍላጎት ከሽፏል ማለት ግን በእኛ ላይ ዳግም ምንም ጉዳት ማድረስ አይችልም ማለት አይደለም። አልሻባብ ማለት አሸባሪ የሆነ ኃይል ሲሆን በከተሞች ላይ ማፈንዳት፣ በመንገዶች ላይ ፈንጂ መቅበር የሚፈልግ ኃይል ነው። ይህን ኃይል ለማዳከም የሚያስፈልገው ከሶማሊያ በኩል ካለው አስተዳደር ጋር በቅንጅት አብሮ መስራት ነው። ስራው
የሰማችኋቸው የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ነው። የዚህ ዜና ዝርዝር ከዜና በኋላ ይቀርባል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በኢትዮጵያ ለማድረግ የሚዘጋጀው የሰላም ውይይት ጥረት መሻሻል እንዲታይበት ግፊት እያደረጉ ነው። ደቡብ ክልልን ለሁለት የሚከፍለው የውሳኔ ሐሳብ ተቃውሞና ድጋፍ ገጥሞታል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን ኮዲሁ እንጋብዛለን። አሁን ወደ ቀዳሚው የሰዓቱ ዋና ዋና ዜና ነው የምናልፈው።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። የዓለም ዜና ይዤላችሁ የቀረብኩት እንግዶ ወልዴ ነኝ። ኢትዮጵያ ውስጥ በተለምዶ አባሰንጋ የተባለ የሚጠራውና ከእንስሳት ወደ ሰው የሚተላለፈው አንትራክስ የተባለው በሽታ በ15 የትግራይ ክልል ወረዳዎች መታየቱን የክልሉ ጤና ቢሮ ገለጸ። ሌሎች በወረርሽኝ መልክ የሚተላለፉ በሽታዎችም ክልሉ ውስጥ እየታዩ መሆኑን ቢሮው ገልጿል። ሙልጌታ ጽሃ አጭር ዘገባ አለው።
የአንትራክስ በሽታም ከከብት ፍየልና በጎች ወደ ሰዎች በንክኪ በመግብ እንዲሁም በትንፋሽ መልክ የሚተላለፍ የበሽታ አይነት መሆኑ ነው የትግራይ ክልል የጤና ቢሮ ምክትል ኃላፊ ዶክተር ሬ ኢሳያስ የገለጹት። ይህ በሽታ በክትባት መከላከል እንዲሁም በሕክምና ማዳን ይቻል ነበር ብለው በአሁን ጊዜ ለእንስሳት ክትባት እንዲሁም ለሰዎች ሕክምና ማግኘት ባለመቻሉ በ15 የክልል ወረዳዎች እስካሁን መታየቱ በሚላክ ሪፖርት ማወቅ ችለናል ብለዋል።
ስካፍዚ ዘሎሚትን 16 ኬዛት ሪፖርት ጽፈናልው ካብዚም ፍዓት
እስካሁን የ116 የታመሙ ሰዎች ሪፖርት ደርሶናል። ከነዚህ 7ቱ ህይወታቸው አልፏል። ይህ ቁጥር ላለው ሁኔታ የሚገልጽ አይደለም። የትግራይ የጤና የመረጃ ስርዓት በመውደሙ በዚህ ሁኔታ ውስጥ ሆነን ነው ያወራን ያለነው ነው ያሉት። የበሽታው ምልክት ትኩሳት፣ የራስ ምታት እንዲሁም የጡንቻ ህመም የሚያሳይ ሲሆን በንክኪ የሚተላለፈው ደግሞ ቆርበት ላይ የቁስለት ምልክት ያሳያል ሲሉ ዶክተር ሪ ኢሳያስ ገልጸዋል።
ተንሳታት በአንደበታዊ ናይ ሞት ስጋጥመን ስለዚህ
በበሽታው የተያዙ እንስሳት ድንገተኛ ሞት የሚገጥማቸው በመሆኑ ህብረተሰባችን አሁን ባለው ከበባና ሁሉም ነገር በመዘጋጋቱ ተከትሎ ረሃብ ስላለም ለነዚህ እንስሶች አርዶ እየተመገበ መሆኑ ሌላ ፈተና ሆኖብናል ነው ያሉት። በክልሉ በወረርሽኝ የሚተላለፉ በሽታዎች በብዛት እየታዩ ነው ያሉት ምክትል ኃላፊው የወባ በሽታ በ10 ወረዳዎች ከቁጥጥራችን ወጥቷል ብለዋል። በእነዚህ አካባቢዎች የወባ ትንኝ መከላከያ ኬሚካል ለመርጨት አገወር ለመጠቀም ለመመርመር እንዲሁም መድኃኒት መስጠት አልተቻለም ብለዋል። እንዲሁም ከውሻ ወደ ሰዎች የሚተላለፈው በራቢስ በሽታ ምክንያትም በዚህ ዓመት 42 ሰዎች ህይወታቸው ማለፉ በተላከለን ሪፖርት ማወቅ ችለናል ሲሉ ነው ዶክተር ሬ ኢሳያስ የተናገሩት። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
ኢትዮጵያ ከአባይ ተፋሰስ የግርጌ ሀገሮች ጋር ስምምነት ላይ ሳትደርስ ህዳሴ ግድብን ለሶስተኛ ጊዜ መሙላት ልትጀምር ነው ስትል ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ተቃውሞ ማቅረቧን አጃንስ ፍራንስ ፕሬስ ዘገበ። በአፍሪካ አቻ የሌለው ሃይድሮኤሌክትሪክ ኃይል ማመንጫ ይሆናል የተባለው ታላቁ የህዳሴ ግድብ ግንባታ በተለይ በኢትዮጵያና በሁለቱ የግርጌ ሀገሮች መካከል የውጥረትና የንትርክ ሰበብ ሆኖ መቆየቱ ይታወቃል። ኢትዮጵያ በዚህ ክረምት ግድቡን መሙላት እንደምትቀጥል የሚያሳውቅ ደብዳቤ ባለፈው ሳምንት ማክሰኞ ለግብጽ መላኳንና ካይሮም መልእክቱ እንደደረሳት የኢትዮጵያው የውጭ ጉዳይ ሚኒስቴር መናገሩን፣ ግብጽም የተቃውሞ አቤቱታዋን ይዛ ወደ መንግስታቱ ድርጅት የጸጥታ ምክር ቤት መሄዷን AFP አክሎ ጠቁሟል። የግብጽ የውጭ ጉዳይ ሚኒስቴር በማከልም ግብጽ ብሔራዊ ደህንነቷን ለማስከበርና ወደፊት ኢትዮጵያ በተናጠል በምትወስዳቸው እርምጃዎች ምክንያት የሚመጡ አደጋዎችን ለመከላከል ህጋዊ መብቷን ተጠቅማ አስፈላጊውን እርምጃ ትወስዳለች ብሏል። የዛሬ 11 ዓመት የተጀመረውና ከ4 ቢሊዮን ዶላር በላይ የሚፈጀው የህዳሴ ግድብ ግንባታ ሲጠናቀቅ 5000 ሜጋዋት ኤሌክትሪክ ኃይል ያመነጫል ተብሎ ይጠበቃል። ዛሬ ሰኞ ከግብጽ ባለስልጣናት ጋር የተነጋገሩትና ባለፈው አርብ ኢትዮጵያ የነበሩት የዩናይትድ ስቴትስ አዲሱ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር የአሁኑ ጉብኝት ዝርዝር ለጊዜው ባይገለጽም ውይይቶቻቸው አጨቃጫቂውን የህዳሴ ግድብ ጉዳይ ሳይጨምር እንደማይቀር ተናግረዋል። ሴኔጋል ውስጥ ትናንት በተደረገው ምርጫ ገዢው ፕሬዝዳንት ማኪ ሳል የፈጠሩት የፓርቲዎች ቅንጅት አሸንፏል። በማኪ ሳል የሚመራው ቅንጅት ከ46 የምርጫ ክልሎች ውስጥ 30ውን ማሸነፉ ተገልጿል። ሀገሪቱን ከዚህ በፊት በፕሬዝዳንትነት ያገለገሉት አሚናታ ቱሬ በቴሌቪዥን ባስተላለፉት መልእክት የምርጫው ውጤት ለገዢው ፓርቲ በተወሰነ ደረጃም ቢሆን አብላጫ መቀመጫ እንደሚሰጥ አመልክተዋል። የዋና ከተማይቱ ዳካር ከንቲባና የተቃዋሚ መሪ የሆኑት ባርተሌሚ ዲያስ ህዝቡ ውጤቱን እንዳይቀበልና ተቃውሞውን አደባባይ ወጥቶ እንዲያሰማ ጥሪ አድርገዋል። የምርጫው አጠቃላይ እና የመጨረሻ ውጤት ምናልባት እስከፊታችን አርብ ላይ ታወቅ እንደሚችል ተዘግቧል። የሴኔጋል ምርጫ ተመጣጣኝ ውክልናንና ከሀገሪቱ ውጪ ከሚኖሩ ዜጎች አብዛኛውን ድምጽ ያገኙትም ይካተቱበታል። በአፍሪካ ሴኔጋል እንደተረጋጋች ዲሞክራሲ የምትቆጠር ቢሆንም ፕሬዝዳንት ማኪ ሳል በሚቀጥለው ዓመት ለሶስተኛ ጊዜ ለምርጫ ለመቅረብ አዝማሚያ በማሳየታቸውና ይህም ከሀገሪቱ ህገ መንግስት ጋር የሚጻረር በመሆኑ ስጋት ፈጥሯል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩጋንዳና ኮንጎ ዲሞክራሲያዊት ሪፐብሊክ ድንበር ላይ ተኩስ ከፍተው 2 ሰው ገድለዋል የተባሉ አባላቱን በቁጥጥር ስር ማዋሉን ሞኖስኮ በሚል ምህጻረ ቃል የሚጠራው በኮንጎ የመንግስታቱ ድርጅት ሰላም አስከባሪ ተልእኮ አስታወቀ። ሰላም አስከባሪው ኃይል ባለፉት የ20 ዓመታት ቆይታው ለአካባቢው ሰላምና ደህንነት አላመጣም በሚል ሰሞኑን የብረታ ቅሬታ ሲሰማበት የቆየ ሲሆን ትናንት ተፈጸመ የተባለው ግድያም ያንን ተቃውሞ ሊያባብሰው ይችላል የሚል ስጋት አሳድሯል። በተኩሱ ወቅት ሌሎች 15 ሰዎች መቁሰላቸውም ተነግሯል። የዛሬ ሳምንት ሰኞ በኃይሉ ላይ ተነስተውበት በነበረ ተቃውሞ አደባባይ የወጡ ሰልፈኞች ጎማ ከተማ የሚገኘውን ማዘዣ ጣቢያውን ኮረሩ ወዲህ 20 የሚሆኑ ሰዎች መገደላቸው ተሰምቷል። በኮንጎና በዩጋንዳ ድንበር መሃል የሚገኘው የሞኑስኮ ኃይል አንድ ብርጌድ ጦር ከዩጋንዳ በመመለስ ላይ ሳለ በድንበር ላይ በሚገኘው ኬላ ላይ ተኩስ ከፍተዋል ብሏል። በኮንጎ የተመድ ዋና ጸሐፊ ልዩ ተጠሪ ቢንቱ ኬይታ ክስተቱን ኃላፊነት የጎደለው ሲሉ ገልጸው ወታደሮቹ ተኩስ የከፈቱት ያለ አንዳች አሳማኝ ምክንያት መሆኑን አመልክተዋል። ድርጊቱን በፈጸሙት ላይ ሕጋዊ ምርመራ እንደሚጀመር ኬይታ አስታውቀዋል። የሰላም ልዑኩ በበኩሉ በተቃውሞ ወቅት የተገደሉበትን 4 ወታደሮች ዛሬ ዘክሯል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የእስያ የሁለት ቀናት ጉብኝታቸውን ዛሬ በሲንጋፖር ጀምረዋል። 5 የዴሞክራቲክ ፓርቲ አባላት እንደራሴዎች ያሉበትን ቡድን በመምራት የተንቀሳቀሱት አፈ ጉባኤ ፔሎሲ ማሌዥያና ደቡብ ኮሪያንም እንደሚጎበኙ ታውቋል። ሰሞኑን አፈ ጉባኤዋ ቻይና እንደ ግዛቷ የምትቆጥራትን ታይዋንን ሊጎበኙ ይችላሉ የሚሉ ያልተረጋገጡ ወሬዎች ከወጡ በኋላ አሜሪካና ቻይና የተጋጋለ ፍጥጫ ውስጥ ቢገቡም ጉብኝታቸው ታይዋንን ይጨምር እንደሆነ ግልጽ አይደለም። በሲንጋፖር ፔሎሲ ከጠቅላይ ሚኒስትር ሊ ሴን ሎን እና ከፕሬዝዳንት ሃሚላ ያዕቆብ ጋር መገናኘታቸውንና ከሌሎች ባለሥልጣናት ጋርም እንደሚነጋገሩ የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የጉብኝታቸው ዓላማ ለአካባቢው ሀገሮች የአሜሪካንን የማይናወጥ ድጋፍ ለማረጋገጥ እንደሆነ ፔሎሲ ትናንት የተናገሩ ሲሆን ሁለቱን ልዕለ አያላን ፍጥጫና የጋለ ንግግር ውስጥ የከተታቸውን የታይዋን ጉብኝት ጉዳይ ግን አላነሱም። ፔሎሲ ታይዋንን ለመጎብኘት የቅድሚያ ብጤ የሚባል እቅድ እንደነበራቸው የአሜሪካ መገናኛ ብዙሃን ባለፈው አርብ ሲዘግቡ ነበር። ፔሎሲ ራሳቸውም ታይዋንን ሊጎበኙ የመቻላቸውን ነገር በገደም ዳምቤ ተናግረው ነበር። ቢሮአቸው የደህንነት ጥንቃቄን ሰበብ በማድረግ ታይዋንን ስለመጎብኘት አለመጎብኘታቸው ማረጋገጫ ከመስጠት ተቆጥቧል። በመጨረሻም መንኪ ፖክስ ወይም የዝንጀሮ ፈንጣጣ ሱዳን ውስጥ ለመጀመሪያ ጊዜ መታየቱን የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። ለበሽታው የተጋለጠ አንድ የ16 ዓመት ተማሪ ባለፈው ሳምንት የተገኘው በግጭት በመተራመሰው ዳርፉር ግዛት ውስጥ መሆኑን ሚኒስቴሩ ትናንት ገልጾ ተይዘው ሊሆን ይችላል ተብለው የተጠረጠሩ 38 ሰዎች ተመርምረው ሁሉም ነጻ መሆናቸውን አመልክቷል። መዛመቱን ለመቆጣጠር በሚል የጤና ባለስልጣናት ከተማሪው ጋር ግንኙነት የነበራቸውን ሰዎች በመለየት ላይ መሆናቸው ተዘግቧል። ለበሽታው ዓለም አጣዳፊ ትኩረት ሊሰጥ እንደሚገባ ባለፈው ሳምንት ያስጠነቀቀው የዓለም ጤና ድርጅት የሚገኝበትን ሁኔታ አሳሳቢ ደረጃ ሲል መድቦታል። የዝንጀሮ ፈንጣጣ እስካሁን በ74 ሀገሮች ውስጥ በ16000 ሰዎች ላይ መታየቱን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት CDC አስታውቋል። ክብራትና ክብራን ዜናው በዚህ ተፈጸመ። ከቀሪ ፕሮግራሞቻችን ጋር እንድትቆዩ ጋብዛለሁ። በኔ በኩል መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎች አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሐምሌ 25 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
አንዳንድ ወጣቶች ማለት አፍንጫችን ስር ናቸው እና ይሄ የጥሞና ጊዜ በጸሎት ይሆን ይችላል፣ በሜዲቴሽን በቀን ውስጥ ለተወሰነ ደቂቃ ሁሉን ነገር አስቀምጦ ሰባቸው ስብስበው ወይ ጸሎት ወይ ሜዲቴሽን ወይ ጥሞና የሚያደርጉ ሰዎች ለአእምሮ ጤንነት፣ ሌላም ለሰውነት ጤንነት ላይ ሁሉ ጥቅም እንዳለው ብዙ ማስረጃ አለ።
የሰማችኋቸው ፕሮፌሰር ዮናስ እንዳለ ገዳ በባሮ የነርቭ ህክምና ተቋም የአንጎልና የነርቭ ሐኪም ተመራማሪና ሐኪም ናቸው። በማስታወስ ችሎታ መጥፋትና የጥሞና ልምድ ፋይዳ ዙሪያ ያማክሩናል። በሁለተኛው አጋማሽ የሐኪሞን ያማክሩ መሰናዶ ይጠብቋቸው። ዝግጅቶቻችንን ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ዘገባችን እናልፋለን። በኢትዮጵያ ግጭት በነበረባቸው አካባቢዎች ያለ ክልከላ እርዳታ ማዳረስ እንዲቻል የሰላም ውይይት ለማካሄድ የሚደረገው ጥረት መሻሻል እንዲታይበት ሲሉ አዲስ የተሾሙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ግፊት እያደረጉ ነው። ማይክ ሃመር ወደ አዲስ አበባ ሄደው ከከፍተኛ የመንግስት ባለስልጣናት፣ ከፖለቲካ ፓርቲ መሪዎችና በሰብአዊ መብቶች ላይ ከሚሰሩ ድርጅቶች መሪዎች ጋር መወያየታቸው ታውቋል። ፀሐይ ዳምጠው ዝርዝር አላት።
ባሳለፍነው አርብ ወደ አዲስ አበባ የገቡት ሃመር ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር መነጋገራቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ በትዊተር ገጹ ያስታወቀ ሲሆን ያልተቆራረጠ ሰብአዊ እርዳታ የማድረስና በሰብአዊ መብት ላይ ለደረሱ ጥቃቶች ተጠያቂነትን የማረጋገጥ እንዲሁም ግጭቱን ለማስቆምና ዘላቂ ሰላም ለማስፈን ፖለቲካዊ ውይይት የማካሄድ አስፈላጊነት ላይ መነጋገራቸውን ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ ባሰፈረው ጽሑፍ ደግሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን ዘላቂ ሰላም እንዲሰፍን መንግስታቸው እየወሰደ ነው ያሉትን እርምጃዎች እንደገለጹላቸው አስታውቋል። የጠቅላይ ሚኒስትር አብይ አህመድ መንግስትና የህወሓት የሰላም ውይይት ለማካሄድ ፍቃደኝነታቸውን ቢያሳዩም ድርድሩን ማን ይምራው በሚለው ሐሳብ ግን አለመስማማታቸውን በመግለጽ አጃንስ ፍራንስ ፕሬስ ዘገባ አስነብቧል። ጠቅላይ ሚኒስትሩ የአፍሪካ ህብረት ንግግሩን እንዲያካሄድ የሚፈልጉ ሲሆን ህዋት ደግሞ ድርድሩ በጎረቤት ሀገር ኬንያ እንዲመረጥ ጠይቋል። የጠቅላይ ሚኒስትሩ ብሔራዊ ጸጥታ አማካሪ ሬድዋን ሁሴን ባለፈው ሳምንት በትዊተር ገጻቸው ባስተላለፉት መልእክት የኢትዮጵያ መንግስት በየትኛውም ስፍራ በየትኛውም ጊዜ ያለምንም ቅድመ ሁኔታ ድርድሩን ለመጀመር ዝግጁ መሆኑን አስታውቋል። በሌላ በኩል ከህዋት ጋር ቁርኝት ያለው የትግራይ ቴሌቪዥን የህዋት መሪ ደብረጽዮን ገብረሚካኤል ምንም አይነት ድርድር ከመጀመሩ በፊት በትግራይ መስራታዊ ልማቶች መመለስ እንዳለባቸው አስጠንቅቋል። በውጭ ጉዳይ መስሪያ ቤት ፌስቡክ ላይ በሰፈረውና አቶ ደመቀ ለልዩ መልእክተኛው ገለጹላቸው የተባለው ሐሳብ መንግስት ለሰላም ድርድሩ ሙሉ ቁርጠኝነት እያሳየ ባለበት ወቅት የህዋት ቡድን በተቃራኒው እያሳየ ያለው አቋም ዘላቂ ሰላም ለማምጣት በአፍሪካ ህብረት መሪነት የሚካሄደው እንቅስቃሴ ላይ መሰናክል የሚፈጥር በመሆኑ ዓለም አቀፍ ማህበረሰብ በቡድኑ ላይ ጫና ሊያሳርፍ ይገባል የሚል ነው። ልዩ መልእክተኛው የፖለቲካ ፓርቲ አመራሮችን ማነጋገራቸው እየተሰማ ሲሆን የኦሮሞ ፌዴራሊስት ኮንግረስ ፕሮፌሰር መረራ ጉድና ተወያይተንባቸዋል ያለዋቸውን ነጥቦች ተናግረዋል።
እኛም ሀገሪቷ ያለችበት ሁኔታ እጅግ በጣም አደገኛ የሆነ የፖለቲካ ቀውሱ እጅግ በጣም ሰፊ እንደሆነና ብዙ ቦታዎች ከሰሜን እስከ አብዛኛው ኦሮሚያ እስከ ቤኒሻንጉል እስከ ገምቤላ ችግሮች፣ ሰፋፊ ግጭቶችና ጦርነቶችም ጭምር እየተካሄዱ እንደሆነ፣ እነዚህ ግጭቶች በሚሆን መንገድ ካልቆሙ ሀገሪቷን ወደ በለጠ አደገኛ ሁኔታ ውስጥ ሊከት እንደሚችል፣ ሀገሪቷ ደግሞ ወደ ሰላምና መረጋጋት መምጣት የምትችለው ችግሩ ፖለቲካዊ ስለሆነ መፍትሄውም ደግሞ ፖለቲካዊ መሆን አለበት፣ ሁሉን አቀፍ የሆነ ብሔራዊ ድርድርና መግባባት ያስፈልጋል። በመንግስትም የዓለም አቀፍ ማህበረሰቡ ብዙ ጊዜ የሚያዩት የሰሜኑ ክፍል ነው እና የሰሜኑ ክፍል ብቻ ሳይሆን የሰሜኑ ቡድን እና መንግስት ብደራደሩ ብስማሙ የኢትዮጵያ ችግር ይፈታል የምለው ህልም ውስጥ እንዳይገቡ ደጋግመን ነግረናቸዋል። ቀውስ ያለው አጠቃላይ ሀገር ውስጥ ነው። በተለይም ኦሮሚያም ጭምር የሀገሪቱ ትልቁ ክፍል የሚባለው አጠቃላይ ቀውስ ውስጥ ገብቷል።
ማይክ ሀመር ከኦሮሞ ነጻነት ግንባር አመራሮችን ጨምሮ ከተለያዩ ተፎካካሪ ፓርቲና ሰብአዊ መብቶች ጋር በተያያዘ ከሚሰሩ ማህበራት መሪዎች ጋር መወያየታቸውም ታውቋል። ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር በተጨማሪ የተባበሩት መንግስታትና የአውሮፓ ህብረት መልእክተኞችም ለተመሳሳይ ተልዕኮ ኢትዮጵያን በመጎብኘት ላይ ይገኛሉ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የሶማሌ ክልል መንግስት ወደ ክልሉ ገብቶ በነበረው የአልሻባብ ታጣቂዎች ላይ በወሰደው እርምጃ ከ600 በላይ ታጣቂዎችን መግደሉን አስታወቀ። በዓለም አቀፍ ደረጃ በአሸባሪነት ከተፈረጀው አልሻባብ ጋር የሚደረገው ትግልም ቀጣይነት የሚኖረው ሲሆን ከፌደራል መንግስትና ከሶማሊያ ጋር በቅንጅት የሚሰራ ነው ተብሏል። የሶማሌ ክልል መንግስት ምክር ቤት 3ኛ መደበኛ ጉባኤ ካለፈው ቅዳሜ ጀምሮ እየተካሄደ ሲሆን በክልሉ የተከሰተው ድርቅና የአልሻባብ የሰሞኑ ጥቃት በምክር ቤቱ የመነጋገሪያ ከነበሩ አጀንዳዎች መካከል ነበሩ። አዲስ ቸኮል ተጨማሪ አለው።
የአልሸባብ ድንገተኛ ጥቃትና እሱን ተከትሎ የሶማሌ ክልል መንግስትና የፌደራል መንግስት በአልሸባብ ላይ ድል መቀዳጀታቸውን ባወጁበት ወቅት የተካሄደው የሶማሌ ክልል 6ኛ ዙር 3ኛ መደበኛ ጉባኤ በመጀመሪያ መከረውም በአልሸባብ ጥቃት ዙሪያ ነበር። ለምክር ቤቱ ሪፖርታቸውን ያቀረቡት የክልሉ ርዕሰ መስተዳድር አቶ ሙስጠፌ ሙሐመድ የአልሸባብ ፍላጎት ከሽፏል ሲሉ ተናግረዋል።
በዛሬው ዕለትም የአልሻባብ ፍላጎት ከሽፏል። ከሽፏል ማለት ግን በእኛ ላይ ዳግም ምንም ጉዳት ማድረስ አይችልም ማለት አይደለም። አልሸባብ ማለት አሸባሪ የሆነ ኃይል ሲሆን በከተሞች ላይ ማፈንዳት፣ በመንገዶች ላይ ፈንጂ መቅበር የሚፈልግ ኃይል ነው። ይህን ኃይል ለማዳከም የሚያስፈልገው ከሶማሊያ በኩል ካለው አስተዳደር ጋር በቅንጅት አብሮ መስራት ነው። ስራው ጅምር መሆኑን ከግንዛቤ መውሰድ ያስፈልጋል
ብለዋል። በቅርቡ በሶማሌ ክልል እያንዳንዱ ወረዳና ከተማ ላይ የማጥራት ስራ እንደሚሰራና ባልሸባብ ተባባሪዎች ላይ የማያዳግም እርምጃ እንደሚወሰድ አስታወቁት አቶ ሙስጠፌ በዚህ ረገድ ሁሉም የክልሉ ነዋሪ ተባባሪ እንዲሆን አሳስበዋል። በስካውኑ ዘመቻ ከ600 በላይ ያልሸባብ ታጣቂዎች መደምሰሳቸውን ለምክር ቤቱ ይፋ ያደረጉት አቶ ሙስጠፌ ካልሸባብ ጋር ተራ ግጭት ውስጥ ሳይሆን ቀጣይነት ያለው ጦርነት ውስጥ መግባታቸውን ሁሉም ሊገነዘብ ይገባል ብለዋል። አቶ ሙስጠፌ ጦርነቱን በዘላቂነት ማሸነፍ አላማ እንዳላቸው ማስረድተዋል።
ካሊንት ድውት ፈዳክ የልማ ቀረቁ ይኩችላን ታዋን ወቅት በቃና ሳይና ሆካው ሆጋ ክልስኩ ሕዶ ይዮ
የኛ ፍላጎት ጦርነቱን ማሸነፍ ነው። ካልሸባብ ጋር የሚደረገው ግጭት ሳይሆን ጦርነት ነው። የጦርነቱ አላማ አልሸባብ ክልላችን እንዳይገባ የሽብር ጥቃት እንዳይፈጽምና ድንበራችን ጥሶ እንዳያልፍ የሚል ነው። በእኛ እምነት እስካሁን ባለው ከ600 በላይ የአልሸባብ ታጣቂዎች ተገድለዋል። ጦርነት ውስጥ መሆናችን ሊታወቅ ይገባል።
አልሸባብ ከዚህ በፊት ደፍሯት የማያውቃት ኢትዮጵያን እንዴት በዚህ ወቅት ደፈረ በሚል ከምክር ቤት ጥያቄ ያቀረበላቸው አቶ ሙስጠፌ አልሸባብ ከሰራው ስሌት ጋር የሚያያዝ እንደሆነ ነው የሌሎች ሀገራትን ተሞክሮ ጠቅሶ ያስረዱት።
ሰፕተምበር 19 ዲያሪ አልቃኢዳ ገለ መሬት ሁሉ ድምጭ ልመካ ቆር is always first for everything وحول بن محور رياجه ማህያ አልሸባብ ነው ሰው ወረተ ሀልገ ቆፍሮ ሰው ተደው ገረመያ
በየጊዜው ድንገተኛ ጉዳዮች መከሰታቸው የማይቀር ነው። በፈረንጆች መስከረም 11 በአሜሪካ የተፈጸመው የአልቃይዳ ጥቃት ከዛ በፊት አልነበረም። ሁሉም ነገር መጀመሪያ አለው። አልሸባብ በዚህ ወቅት እንዴት ጥቃት ፈጸመብን ለሚለው በራሳቸው ስሌት በዚህ ወቅት ሀገሪቱን ማጥቃት ይቻላል ብለው ስላሰቡ ይሆናል። ከጀርባቸው ሌላ ገፊ ኃይል አለ ወይስ የለም የሚለው ይቆያል። ሆኖም ይህ ነገር ውሸት ነው ወይስ አይደለም ለሚለው ውሸት ሳይሆን እውነት ነው።
በደነታቸው ምክንያት ስማቸው መግለጽ ያልፈለጉ የቀድሞ አልሸባብ አባል እንደሚሉት የቡድኑ አላማ ኢትዮጵያ ውስጥ ቁርባን ድራቸው መስቀልና ጂሃድ በአፍሪካ ቀንድ አዲስ ግንባር መስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑን ገልጸዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማክ ብራይደን ይህ አልሸባብ ያደረሰው ጥቃት ምናልባት ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ አላማ መጀመሪያ ሊሆን ይችላል ይላሉ። ይህ ተዋጊ ቡድን በሶማሊያና በኦሮሚያ ክልሎች መካከል በሚገኙ ባሌ ተራራዎች ላይ ሊሰፍር እንደሚችልም ይጠቅሳሉ። ብራይደን አክለውም ቡድኑ ምናልባት አሁን ሽንፈት ቢደርስበት እንኳን አልሸባብ ኢትዮጵያ ውስጥ ከፍተኛ ወታደራዊ እንቅስቃሴ ማድረግ አቅም እንዳለው የማሳየት አላማቸውን አሳክተዋል ብለዋል። ከቦታው ያገኘነው መረጃ እንደሚያሳየው የተወሰኑ አልሸባብ ኃይሎች የኢትዮጵያን ድንበር አልፈው እስከ 100 ኪሎ ሜትር የሚደርስ ገብተዋል። ለውጊያ ዝግጁ ሊሆኑም ይችላሉ ብለዋል ብራይደን። በኢትዮጵያ ውስጥ የሚታየው ፖለቲካ ለመረጋጋትና በርካታ ጦሮች በትግራይ ግጭት ምክንያት በሰሜን በኩል በመከማቸታቸው አልሸባብ ጥቃት ለመክፈት አጋጣሚ እንደመቻቸለት ብራይደን ያብራራሉ። በሌላ በኩል አቶ ሙስጠፌ መሐመድ የክልላቸው ልዩ ኃይል ከፌደራል መከላከያ ሰራዊት ጋር እንደተቀናጅቶ እየሰራ እንዳለም ጥያቄ ቀርቦላቸው ነበር።
ካሊንት ድውት ፈዳክ የልማ ቀረቁ ይኩችላን ታዋን ወቅት በቃና ሳይና ሆካው ሆጋ ክልስኩ ሕዶ ይዮ
የፌደራል ድጋፍና ተሳትፎ ምን ይመስላል ለሚለው የፌደራል መከላከያ ሰራዊት ገብቶ በጦርነቱ እየተሳተፈ ይገኛል። የክልልና የፌደራል ኃይልን የማቀናጀቱ ስራ ጊዜ መውሰዱ አይቀርም። አሁን ግን የበኩላቸውን እያበረከቱ ነው። ውይይት የሚያስፈልግ ጉዳይ ካለም እንወያያለን።
ርዕሰ መስተዳድሩ ይህን መግለጫ ከመስጠታቸው አንድ ቀን ቀደም ብሎ የአልሸባብ ቅስቀሳና ፕሮፓጋንዳ ክፍል ኃላፊ ፉአድ ማመር ከሌፍ ወይም በቅጽል ስሙ ሸንጎሌ ቃል አቀባይ አብዱላዚዝ ሙሳ እንዲሁም የቦኮል ዞንና የኢትዮጵያ ድንበር አዋሳኝ ኃላፊ እንደሆነ የተነገረላቸው ሶስት የአልሸባብ አመራሮችን ጨምሮ የቡድኑ የትጥቅና ስንቅ ማከማቻዎች ማውደሙን የኢትዮጵያ መከላከያ ሰራዊት ለሀገር ውስጥ መገናኛ ብዙሃን አስታውቆ ነበር። ፉአድ ማመር ወይም ሸንጎሌ በአሜሪካ መንግስት የሚፈለገ የነበረ ሲሆን ግለሰቡን ይዞ ላስረከበ $5 ሚሊዮን ወረታ እንደምትከፍል አሜሪካ አስታውቃ ነበር። አልሸባብ ከሳምንት በፊት በሶማሌ ክልል በፈጸመው ድንገተኛ ጥቃት መነጋገሪያ ቢሆንም ከዚህ በፊት ተደጋጋሚ ያልተሳኩ ሙከራዎች ማድረጉን የፖለቲካ ተንታኙ ብራይደን ይገልጻሉ። አዲስ አበባም የአልሸባብ ኢላማ ከነበሩ ቦታዎች አንዷ እንደነበረች ነው ምሁሩ የሚያስረዱት። በሌላ በኩል በሶማሌ ክልል 6ኛ ዙር 3ኛ መደበኛ ጉባኤ ላይ በክልሉ የተከሰተው ድርቅም አንዱ አጀንዳ ነበር። በአሁኑ ሰዓት በድርቁ ምክንያት በሲቲ ዞንና በሌሎችም እንስሳት የሞቱ መሆናቸውን ያወሱት ርዕሰ መስተዳድሩ በቂ ዝናብ ላይገኝ ስለሚችል የፊታችን ነሐሴና መስከረምም ውሃ በቦቴ ማመላለስ ሊያስፈልግ እንደሚችል ተናግረዋል። የድርቁ ተጎጆች አስፈላጊው ድጋፍ እንዲያገኙም ከረጅ ድርጅቶች ጋር ተባብረው እንደሚሰሩ የጠቀሱት አቶ ሙስጠፌ በቅርቡ ወደ ሶማሌ ክልል የሚመጡ የረድኤት ድርጅቶች እንዳሉ ከነሱ መካከልም የዓለም ባንክ እንደሚገኝበት አስተዋል። አቶ ሙስጠፌ በቅርቡ የአሜሪካ ፈራዶ ድርጅት ወይም ዩኤስኤድ ለድርቁ መከላከል $400 ሚሊዮን መመደቡንም በምክር ቤቱ ጠቅሰዋል። ባለፉት 40 ዓመታት ከተከሰቱት ሁሉ የከፋው የተባለው ድርቅ በሶማሌ ክልል ከ3 ሚሊዮን በላይ ቁም እንስሳትን ለሞት እንደዳረገ ከክልሉ መንግስት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በተከታዩ ዘገባችን ደግሞ ወደ ደቡብ ክልል እናልፋለን። ደቡብ ክልል ውስጥ የሚገኙና በአቀማመጥ ይቀራረባሉ የተባሉ የተለያዩ ዞኖችና ወረዳዎች ተጣምረው ሁለት የተለያዩ ክልሎችን እንዲመሰርቱ በየምክር ቤታቸው ያሳለፉት የውሳኔ ሐሳብ ድጋፍና ተቃውሞ ገጥሞታል። በአዲስ አበባ ዩኒቨርሲቲ የልማት ጥናት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ፊሊሞን ሃዳሮ በውሳኔው በክልሉ ነዋሪዎች የተነሱ ጥያቄዎችን ይፈታል ብለው አያምኑም። ክልሉ በአንድ ቢቀጥል የተሻለ ነው የሚል አቋም አላቸው። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዶክተር ንጉስ ደግሞ ውሳኔው ተገቢነት ያለውና ኢትዮጵያ ያለችበትን ወቅታዊ ሁኔታ ከግንዛቤ ውስጥ ያስገባ ነው ብለዋል። ዮናታን ዘብዲዮስ ነው ያነጋገራቸው።
ተጣምሮ በመደራጀት በአሁኑ ሰዓት 11 ዞኖችና 6 ልዩ ወረዳዎችን አቅፎ የያዘው ደቡብ ክልል በሁለት እንዲከፈል በመንግስት የቀረበውን ሐሳብ አብዛኞቹ ዞኖች በምክር ቤቶቻቸው አጽድቀዋል። በቀረበው የውሳኔ ሐሳብ መሰረት የሃዲያም፣ የሃላባ፣ የጉራጌ፣ የስልጤ፣ የካምባታ ጠምባሮ ዞኖችና የየም ልዩ ወረዳ አንድ ክልል ሆኖ እንዲደራጁ፣ የወላይታ፣ የጋሞ፣ የጎፋ፣ የገዲዮ፣ የደቡብ ኦሞ፣ የኮንሶ ዞኖችና የአማሮ፣ ያለ የባስኬቶ፣ የቡርጅና የደራሼ ልዩ ወረዳዎች ደግሞ አንድ ላይ ሆነው ሁለተኛ ክልል እንዲመሰርቱ በምክር ቤቶቻቸው መወሰኑ ተገልጿል። ደቡብ ክልል ውስጥ የሚገኙ ዞኖችና ልዩ ወረዳዎች የሚያቀርቧቸው በክልል የመደራጀት ጥያቄ ብዙ በመሆናቸው ክልሉም 20 አባላት ያለው የባለሙያዎች ስብስብ በመመስረት ጥናት ተጠንቶ እንዲቀርብ ወስኖ ነበር። ቡድኑ የተለያዩ አማራጮችን የያዘ የጥናት ውጤትም አቅርቦ ነበር። አንደኛው አማራጭ ሲዳማ ጥያቄው ተመልሶ ክልል ስለሆነም ቀሪዎቹ አንድ ክልል ሆኖ ይከተላሉ የሚል ሲሆን፣ ሁለተኛው ደግሞ ክልሉን በሁለት አዋቅሮ ከሁለት በላይ የክልል ማዕከላት ማደራጀት የሚል ነው። ክልሉን ከሶስት እስከ አምስት ክልሎች ማደራጀትና የመጨረሻው አማራጭ ደግሞ የአደረጃጀት ጥያቄዎችን ላልተወሰነ ጊዜ ማገድ የሚሉ ነበሩ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ትምህርት ክፍል ረዳት ፕሮፌሰር ዶክተር ፊልሞን ሃዳሮ የዚህ ጥናት ቡድን አባል ነበሩ። ደቡብ ክልል አንድ ሆኖ መቀጠል ይሻላል የሚል አቋም አላቸው።
ሲበታተኑ ልክ አይደለም ማለት ጥቅም የለውም። አንደኛ ብዙ ጊዜ ስኬል ኢምፖርታንት ነው ማለት ደግሞ የሰው ኃይል የገንዘብ እንትን የሚል ይመስለኛል። አንዱ እሱ ነው። ሁለተኛው አሁን የሚበተኑበት ዋናው ምክንያት ግን በአስተዳደር ችግር የመጣ ስለሆነ ሊፈታ የሚችል ነገር ነው። የግድ ተበትነ የሚፈታው አይደለም። አንድ ላይ ሆኖ እያለ ኢንጀስቲስን መፍታት የሚከለክል ነገር የለም። ከኛ በላይ የሆኑ ትልልቅ ክልሎችም አሉ፣ አገሮችም አሉ። ማለት በጣም አስተዳደር ባሰፋ ቁጥር ወጪ ሳሰፋና የተባለው ልማት አልመጣም የተባለው የበለጠ የማይመጣበት መንገድ ነው የተከደ ያለው።
በሐዋሳ ዩኒቨርሲቲ የሕግና የአስተዳደር ትምህርት ቤት ተባባሪ ዲንና የፖለቲካ ሳይንስ መምህር ዶክተር ንጉስ በላይ በበኩላቸው የህንድና የናይጄሪያ ልምድና ተሞክሮ በመጥቀስ ውሳኔውን ደግፎ ተናግሯል።
አንድ ሀገር ማህበራዊ ኢኮኖሚያዊ እድገት እያመጣ በሄደ ቁጥር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የህዝቦች ጥያቄ በአፋጣኝ ምላሽ ለመስጠት አገሮች ምንድን ነው የሚያደርጉት? በአቅራቢያ ባለው ነባራዊ ሁኔታ መሰረት በማድረግ አዳዲስ ክልሎች ይመሰረታሉ እና የዚህ ክልል መመስረት አዳዲስ ክልሎች የመመስረት ፍላጎት ዋናው ሌላ አይደለም፣ አስተዳደራዊ ምላሽ ለመስጠት ነው። ለህዝቦች ፈጣን የሆነ አስተዳደራዊ ምላሽ ለመስጠት ነው።
ዶክተር ፊልሞን ውሳኔው ተግባራዊ ቢደረግም የህዝቡን ጥያቄ ይፈታል የሚል እምነት የላቸውም።
በክላስተር ተደራጅቶ እሺ ማለቱን እኮ እርግጠኛ አይደለም። ዋንስ አንተ መከፋፈል ከጀመርክ መቆሚያ የለውም እኮ ማለት ፍላጎት መቆሚያ የለውም። ፍላጎትን በማጣጣም ነው ማሟላት የሚችለው እንጂ አሁን ይሄ ክላስተር ላይ ያለው ደስተኛ መሆኑን አሁን ክላስተሩ ሰዎች ደስተኛ ሆኖ የሚኖሩበት ነው ብዬ ማረጋገጥ አልችልም።
እየተወሰደ ያለው ውሳኔ አገሪቱ ያለችበትን ወቅታዊ ሁኔታ ከግምት ያስገባና ተገቢ እርምጃ ነው ሲሉ ዶክተር ንጉስ ተናግሯል። አዲስ ይፈጠራሉ የተባሉ ክልሎች ተጨማሪ ችግር ይዘው መምጣት የለባቸውም ብሏል።
አሁን ኢትዮጵያ የኢኮኖሚ ምስቅልቅል ነው የገባችው። ምክንያቱም በውስጣዊ ችግራችን ላለፉት አንድ አመት እና ከዛ በላይ ለሆኑ በውስጣዊ ግጭት ነበረ። በዛ ልክ ድርቅ ነበረን። በዛ ልክ ገና በኢኮኖሚ ጥሩ መሰረት የሌለን ሀገር ነን። ስለዚህ አዳዲስ ክልሎች በአንድ ጊዜ ብዙ ክልል መስርተህ የኢኮኖሚክ በዚህ በድህነታችን ላይ ሌላ ጫና ከመፍጠር ግራጁዋሊ እንደዚህ የህዝቡን ጥያቄ እየፈታን እያስተነፈስን የሚሄድ ዝንባሌ ከሆነ ተገቢ ነው።
በሌላ በኩል የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዲሞክራሲያዊ ግንባር ውሳኔውን ይህገ መንግስታዊና የህዝቡን ፍላጎት በግልጽ የጣሰ ነው ሲሉ ተቃውሟቸውን ለአሜሪካ ድምጽ ገልጸው ትናንት መዘገባችን ይታወሳል። ዶክተር ንጉስ ግን ይህንን ጉዳይ በስክነት ማየት ያስፈልጋል ይላሉ።
በዚህ በክልል አወቃቀር ላይ የተለያዩ ፖለቲካ ፓርቲዎች ሊሆን ይችላሉ፣ የተለያዩ መንግስታዊ ያልሆኑ ድርጅቶች ሊሆን ይችላሉ፣ ምሁራኖች ሊሆን ይችላሉ፣ አንቂዎች ሊሆን ይችላሉ። በዚህ ላይ በመንሰጠው አስተያየት ጥንቃቄ የተሞላበትና ከስሜት የጸዳ መሆን አለበት። መጀመሪያ ለምን ይቻገር ይሁላችን ናት። በዚህ ሀገር ማንኛውም ለሚሰራ ስራ ጥቅም ካለው ለኛ ነው የሚጠቅመን፣ ጉዳት ካለው ለሁላችን ነው እኩል ጦስ የሚደርሰው።
ረዳት ፕሮፌሰር ዶክተር ፊልሞን ደግሞ ማንነትን መሰረት ያደረገ ፖለቲካዊ ስርዓት ወይም ችግር አፈታት ዘዴ ጥሩ አማራጭ የለውም ብሏል።
አሁን እኮ ክራይቴሪያው ነው እኮ ክራይቴሪያው፣ አንተ ማንነት ብለህ ከተነሳ ማንነት ሌላ አማራጭ ክራይቴሪያ የለውም። ገባለ? ለምሳሌ ይሄ ማቴሪያል የሆነ ነገር ቢሆን አማራጭ ይኖራል። ማንነት ይዘላስ እንትን ነው፣ የሰው ምልክት ነው። ስለዚህ በማንነት የሚተደራጀው ከተባለ በማንነት ሊደራጅ ከተባለ ይሄ በስተ አማራጭ ነው። ያ አይደለም ለማለት እኮ እንዴት ታሳምናል? ከባድ ነው እኮ የሚሆነው።
የአሁኑ ውሳኔ ከቀድሞው የደቡብ ክልል አደረጃጀት ምን ይለየዋል? ዶክተር ንጉስ፦
ልክ የድሮ የደቡብ ክልል 56 ብሔር ብሔረሰቦችና ህዝቦች እንዳቀፈ ሁሉ አሁንም የተወሰኑ ብሔር ብሔረሰቦች የያዘ ነው። ለምሳሌ ደቡብ ምዕራብ ኢትዮጵያ አዲሱ ክልል ብታይ ወደ 12 በላይ ብሔር ብሔረሰቦችና ህዝቦች ያቀፈ ነው። ነገር ግን ያሉበት ጂኦግራፊያዊ አቀማመጥ፣ ያለው የማህበረሰቡ ኢኮኖሚ ደረጃ፣ ያለው የብሔረሰብ ስብጥር ሁለመናው ስታየው አብሮ አንድ ክልል ሆኖ ለመተዳደር በጣም ከበቂ በላይና ምሳሌ የሚሆን ነው። ከስሙ ጀምረህ በጣም ለሁሉም እዛ ላለው አካባቢ ማዕከል አድርጎ አንዱ የበላይ ነኝ አንዱ ደግሞ እንደዚህ ነኝ የማይልበት ለሁላቸው ገዢ ሆነ ክልል ነው። ምንም እንኳን አንዳንድ ችግሮች በሂደት ቢታዩ እነዛ ግን ተናቦ ተግባብቶ በጥናት የሚፈታ ነገር ቢሆንም
ለዚህ ጥያቄ ጥናቱ በሚገባ ምላሽ ሰጥቶ ነበር ይላሉ ዶክተር ፊልሞን።
መስሪያ ቤቶች በየከተሞቹ ክላስተር እንዲያደርጉ ያደረግነው አንዱ እሱ አይ ቲንክ የሚጠቀሙ ይመስለኛል። ዛሬም ባያደርጉ ነገር ነው ያንን ለማድረግ ሀሳቡ ያለ ይመስለኛል።
የሲዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በራሳቸው ከተደራጁ በኋላም የምክር ቤቱ ጉባኤ ቀኑ ገና ያልታወቀው ጉራጌ ዞን በስተቀር የተቀረው የደቡብ ክልል አባል የነበሩ ዞኖችና ልዩ ወረዳዎች በሁለት አዳዲስ ክልሎች ይደራጃሉ ተብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳ።
ቀጣዩ ዘገባችን ደግሞ ወደ ሶማሊያ ወስዶ የድርቁን ሁኔታ ያስቃኘናል። መንግስት በድርቅ የተጎዱ በሚሊዮን የሚቆጠሩ ዜጎችን ለመርዳት የሚያደርገውን ጥረት የሶማሊያ ህዝብ እንዲያግዝ ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት እንዳመለከተው በሶማሊያ ቁጥሩ 7.7 ሚሊዮን የሚደርስ ህዝብ በድርቅ ተጎድቷል። መሐመድ ዳይሳኔ ከሞቃዲሾ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርባል።
በሶማሊያ ዋና ከተማ ሞቃዲሾ ውስጥ ከሚገኝ አንድ መስጊድ ውስጥ ንግግር ያሰሙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አገራቸውን ክፉኛ ባጠቃውና በአፍሪካ ቀንድ ከ40 በላይ አመታት ውስጥ ከታየ ሁሉ የከፋ መሆኑ በሚነገርለት ድርቅ የተጎዱ ሶማሊያውያንን ለመርዳት ዜጎች መንግስታቸው የሚያደርገውን ጥረት ለማገዝ ከጎናቸው እንዲሰለፉ ሲሉ ጥሪ አቅርበዋል። ፕሬዝዳንት መሐመድ አክለውም በድርቁ ይበልጥ የተጎዱት ሰውነት ለሚያስፈልገው ንጥረ ነገሮች እጥረት የተጋለጡ አረጋውያንና ህፃናት መሆናቸውን ተናግረዋል።
አባታ የድርቁ የደውራሊያል ዋሲአት ካለን
ድርቁና እርሱን ተከትሎ የመጣው ሁኔታ ተባብሶ ከቸነፈርና ለህልፈት ከሚያበቃ ደረጃ ላይ ደርሷል ነው ያሉት። ከብቶቻቸው አልቀዋል፣ እጅግ የበረታ ረሃብ ነው የተከሰተው። ይሁንና መንግስት የተራበውን ህዝብ ለመርዳት የሚችለውን ሁሉ እያደረገ ነው። ዓለምም እንዲሁ የእርዳታ እጁን ዘርግቷል። በዚህ የከፋ ችግር በተከሰተበት ወቅት የሶማሌ ህዝብና በውጭ ሀገር ያሉ ወገኖች ብዙውን ሰው ለመድረስ የሚያደርጉትን ጥረት በጥፍ አጠናክረው መቀጠል አለባቸው ሲሉ አጽንኦት ሰጥተው ተናግረዋል። መሐመድ ባለፈው የግንቦት ወር ነው በሀገሪቱ ፓርላማ ለሁለተኛ ጊዜ ተመረጡት። ስልጣን በተረከቡ አጭር ጊዜ ውስጥም የመንግስታቸው ቀዳሚ ተግባር 90% የሀገሪቱን ህዝብ ለረሃብ አለንጋ ያጋለጠውን የተራዘመ ድርቅ መዋጋት መሆኑን ይፋ አደረጉ። ለድርቁ አፋጣኝ ምላሽ ለመስጠት በታለመ ጥረትም በአገሪቱ የሚካሄደውን ሰብአዊ እንቅስቃሴ የሚያስተባብሩ ልዩ መልእክተኛ ሾሙ። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኦቻ ገለጣ መሰረትም 7.7 ሚሊዮን ሶማሊያውያን በድርቁ ሲጎዱ ቁጥራቸው 1 ሚሊዮን የሚደርስ ሌሎች ደግሞ ከቀያቸው ለመፈናቀል ተገደዋል። ከያዝነው የአውሮፓውያኑ 2022 አንስቶም ከድርቁ ጋር ተያይዞ የተከሰተው ረሃብ ያስከተለው የሰውነት ንጥረ ነገር መሟጠጥ ከ500 በላይ ህፃናትን ይወት ከርፏል። የተባበሩት መንግስታት ከስደት ተመላሾች ጉዳይ ተከታታይ ድርጅት IOM የሶማሊያ ቢሮ ባለፈው ቅዳሜ እዚያው ሶማሊያ ውስጥ ለአሜሪካ ድምጽ በሰጠው አስተያየት እንዳመለከተው በድርቁ የተፈናቀሉ ዜጎች ባስከፊ ሁኔታ ውስጥ ነው የሚገኙት። ክላውዲያ ሮዝል የIOM የሚዲያና ኮሙኒኬሽን ጉዳይ ተጠሪ ናቸው። በድርቁ ሳቢያ ከያዝነው አመት መጀመሪያ አንስቶ እየደረሰ ያለው ጉዳት ከጊዜ ወደ ጊዜ ሁኔታው እየጨመረ መምጣቱን ያመለከቱት
Those that are newly displaced due to drought are on top of the 2.9 million people that were already
በሶማሊያ በድርቁ ሳቢያ አዲስ የተፈናቀሉ ሰዎች በዚያች ሀገር ቀደም ሲል በተፈጠሩ አደጋዎችና ግጭቶች የተነሳ ከቀያቸው ተበትነው ከሚገኙት ቁጥራቸው ከ2.5 ሚሊዮን በላይ የሚሆኑ የሀገር ውስጥ ተፈናቃዮች በተጨማሪ ናቸው። በአሁን ወቅት ብርቱ ሐሳብ የገባን ባለፈው አንድ አመት ጊዜ ውስጥ ብቻ በድርቁ ሳቢያ ከቀያቸው የተፈናቀሉና የነበራቸውን በሙሉ በማጣታቸው አብዛኞቹ ወደ ትውልድ አካባቢያቸው መመለስ የማይችሉ 1 ሚሊዮን የሚጠጉ ሰዎች ጉዳይ ነው።
የሶማሊያው ጠቅላይ ሚኒስትር ጽፈት ቤት በበኩሉ ይፋ እንዳደረገው ድርቁ ከ15 ሚሊዮን በላይ የቤት እንስሳትን ለጉዳት ዳርጓል። ይህም አሃዝ ከአጠቃላይ የሶማሊያ የእንስሳት ሀብት 28 በመቶን ማለት ነው። ከዚህም ውስጥ ከ2 ሚሊዮን በላይ የሚደርሱትን እንስሳት ገድሏል። የሶማሊያዋ ደቡባዊ ጁባላንድ ግዛት የፕላን ሚኒስትር አብዱራህማን አብዲ አህመድ አሜሪካ ድምጽ የሶማሊኛ ቋንቋ አገልግሎት እንደተናገሩት ባለፉት 3 ወራት ውስጥ ብቻ ቁጥራቸው 200 የሚደርስ ህጻናት በድርቅ ሳቢያ ህይወታቸውን አጥተዋል።
በተከታዩ ዘገባችን ደግሞ የስደተኞችና ፍልሰተኞችን ጉዳይ ነው የምንመለከተው። በአፍሪካ ቀንድና ሳህል ከሚገኙ ሀገራት ወደ ሰሜን አፍሪካና አውሮፓ የሚፈልሱ ስደተኞችን ከህገወጥ አዛዋሪዎች ለመጠበቅ የበለጠ ስራ ያስፈልጋል ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR ጠይቋል። ሊሳ ሽሌናት ከዘገባውን ከጄኔቫ ያደረሰችን ቀጥሎ ይቀርባል። ከሰሃራ በታች ካሉ ሀገራት ሊደርስባቸው ከሚችል ስቃይና ሁከት ሸሽተው ከሀገር የሚወጡ ስደተኞችን እንዲሁም በድህነትና የአየር ንብረት ለውጥ ምክንያት ከየሀገራቸው የሚፈልሱ ሰዎችን ህገወጥ አዛዋሪዎች እንደሚጠቀሙባቸውና ለሚያሳዝን እንግልት እንደሚዳርጓቸው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ የሆኑት ሻቢያ ማንቶ ይገልጻሉ።
አንዳንዶቹን በርሃ ውስጥ እንዲሞቱ ትተዋቸው ይሄዳሉ። ሌሎች ተደጋጋሚ ለሆነ የወሲብና ጾታን መሰረት ያደረገ ጥቃት፣ ገንዘብ ለማግኘት የሚደረግ ጠለፋ፣ የስቃይ ቅጣትና ሌሎች አካላዊና የስነ ልቦናዊ ጉዳት ይደረጋሉ። ስለዚህ ሰዎችን የማዛወር ተግባር እጅግ የተስፋፋና በጣም አሳሳቢ የሆነ ጉዳይ ነው።
በUNHCR እና በዳኒሽ የስደተኞች ጉባኤ የድብልቅ ፍልሰተኞች ማዕከል ተዘጋጅቶ ይፋ የተደረገው ሪፖርት ከቡርኪና ፋሶ እስከ ካሜሩን፣ ከሶማሊያ እስከ ሱዳን ከሚገኙ 12 ሀገራት የተሰበሰበ መረጃ ላይ ተመስርቶ የወጣ ነው። ቃል አቀባዩ ማንቶ ለአሜሪካ ድምጽ እንደገለጹት የሰው ህገወጥ አዛዋሪዎችና የኮንትሮባንድ ነጋዴዎች ስራቸውን ለሚታለሉ የጉዳት ሰለባዎች ለማስተዋወቅ የተለያዩ ቴክኖሎጂዎችና የኢንተርኔት ድረገጾችን ይጠቀማሉ። ኢንተርኔትን ህፃናትን ጨምሮ ሊጠቀሙባቸው የሚችሉ ሰዎችን ለመለየት ለማባበልና ለመመልመል እንደሚጠቀሙበትም ይገልጻሉ። ቃል አቀባዩ አክለው የሰው አዛዋሪዎች በሚጠቀሙት ኢንተርኔት ዙሪያ ጥብቅ ቁጥጥር ማድረግ እንዲቻል መንግስታትና የግል ተቋማት በጋራ ሊሰሩ እንደሚገባ UNHCR እንደሚያሳስብ ተናግረዋል።
These same digital technologies can be leveraged to actually counter.
ተመሳሳይ የዲጂታል ቴክኖሎጂዎች ችግሩን ለመክታት ጥቅም ላይ ሊውሉና ማህበረሰቡ ትክክለኛና የሚታመን መረጃ እንዲያገኝ በተሻለ መልኩ ራሳቸውን እንዲጠብቁና በእነዚህ ጉዞዎች ሊያጋጥማቸው የሚችሉ አደጋዎችን በግልጽ እንዲያውቁ በማድረግ የሰዎችን ዝውውርን ለማስቆም ይችላሉ። እነዚህን አደገኛና የማያስተማመኑ መንገዶችን ለመጓዝ ለሚመርጡ ደግሞ የጥበቃ አገልግሎቶች እንዲኖሩ ለማድረግና የሰዎች ዝውውርና የኮንትሮባንድ ቀለበት ለማስቆምም ያገለግላሉ።
አዲስ የወጣው ሪፖርት ስደተኞችና ፍልሰተኞች በተለያዩ መንገዶች ሊያገኙአቸው ስለሚችሏቸው አገልግሎቶች መረጃ ይሰጣል። በተጨማሪም ከሰዎች ዝውውርና ጾታዊ ጥቃት ለተረፉ ህፃናትና ሴቶች ደህንነታቸው የሚጠበቅበት ቦታና መጠለያ፣ የህግ አገልግሎት እንዲሁም ልዩ ልዩ አገልግሎቶች ሊያገኙ የሚችሉባቸው መንገዶች እንዲፈጠሩ UNHCR ጥሪ አቀርቧል። በተለይ እንደ መዳረሻ የሚቆጠሩ ቁልፍ ቦታዎችን ለይቶ ማወቅና ስደተኞችና ፍልሰተኞች በሳራ በረሃ በኩል አቋርጠው መንገድ ለመጀመር ከመወሰናቸው በፊት ስለሚጠብቋቸው አደጋዎች መረጃ የሚያገኙባቸው ቦታዎችን ማቋቋም እጅግ አስፈላጊ መሆኑን የዩኤንኤችሲአር ኃላፊዎች አስረግጠው ተናግረዋል። በሊሳ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደዚህ ወደ ዋሽንግተን ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዲሞክራቲክ እንደራሴዎች የአየር ንብረት ለውጡን፣ የጤና ጥበቃን፣ ግሽበትና ታክስን በሚመለከት ያቀረቡትን ከፍ ያለ በጀት የያዘ አጠቃላይ የህግ ረቂቅ ዝርዝር ባለፈው ሳምንት ይፋ አድርገዋል። በሌላ በኩል ደግሞ ረቂቁ ከሪፐብሊካኑ ሴናተሮች ጠንካራ ተቃውሞ እየገጠመው መሆኑን ሪፖርተራችን አራሽ አረብ ሳዲ ዘግቧል። ዝርዝሩን ደረጀ ደስታ እንደሚከተል ያቀርባል።
የአየር ንብረት ለውጥ ሳይንቲስቶች በጣም እየተስፋፋ የመጣውን የአየር ንብረት ለውጥ አስመልክቶ የዓለም መሪዎች አንዳች ነገር እንዲያደርጉ ለአመታት ሲያሳስቡ ኖረዋል። ይህን ችግር ለማስወገድ መስራት የፕሬዝደንት ጆ ባይደን የምርጫ ወቅት ቅስቀሳ ዋነኛው መልእክት ማዕከል ነበር። ወደ አንድነት የመጡት የፕሬዝደንቱ ፓርቲ አባላት ባለፈው ሳምንት ሌሎች ህጎችን ጨምሮ በአገሪቱ ታሪክ እጅግ ትልቅ የሆነው የአየር ንብረት አጀንዳ የሚያካትተውን እንደ አውሮፓ አቆጣጠር የ2022ን የግሽበት ቅነሳ ህግ ረቂቅ ይፋ አድርገዋል። ፕሬዚደንት ባይደን በዋይት ሃውስ ቤተ መንግስታቸው በሰጡት መግለጫ እንዲህ ብለዋል።
የህጉ ረቂቅ በሚሊዮን የሚቆጠሩ አሜሪካውያንን የጤና ወጪ ዝቅ ያደርጋል። ደግሞም በጣም አስፈላጊ ኢንቨስትመንት ነው። አለቀጥ የተጋነነም አይደለም። ወጪዎችን በመቆጠብና ስራ በመፍጠር ለወደፊቱ የንጹህ ኃይል አማራጭ መፍትሄዎችን በማመቻቸት እስከዛሬ በኃይል ደህንነታችን ላይ ካደረግነው ሁሉ እጅግ አስፈላጊው ሊሰኝ የሚችል ኢንቨስትመንት ነው።
የህግ ረቂቁ ይፋ የተደረገው በህግ መወሰኛው ምክር ቤት የብዙሃን መሪ ሻክ ሹመርና በዌስት ቨርጂኒያው ዲሞክራት ጆ ማንሽን መካከል በህግ ውስጥ መካተት ስለሚገባውና ስለማይገባው ለወራት የቆየው አለመግባባት ሲደረግ ከቆየ በኋላ ነው። ባለፈው ሳምንት ግን ሁሉን ነገር እየተቀየረ ይመስላል። ማንሽን ኤቢሲ በተባለው የአሜሪካ ቴሌቪዥን ጣቢያ ላይ የሚከተለውን ተናግረዋል።
This is an inflation reduction act. We're investing. We're not spending money. We're investing.
ይህ ግሽበትን መቀነስ የሚያስችል ረቂቅ ነው። መዋለ ንዋይ እያፈሰስን ያለ ነው። ገንዘብ በባዶ እያወጣን አይደለም። በየትኛውም መንገድ ልስማማበት፣ ልቀርጸው ወይም በዚህ መንገድ እንዲወጣ አላደርገው የማልችለው የ3.5 ትሪሊዮን ዶላር የተስፋ የተሰኘ ረቂቅ ነበር የተቀበልነው። ግን ሞክሬያለሁ። እኔ እዚያ መድረስ አልቻልኩም። በመሆኑም ምንም አይነት የታክስ ጭማሪ ሳናደርግ የ3.5 ትሪሊዮን ዶላር ወጪውን ወደ 400 ቢሊዮን ዶላር መዋለ ንዋይ ዝቅ አድርገናል።
በአሁኑ ሰዓት በህግ መወሰኛው ምክር ቤት ለድምጽ ከመቅረቡ በፊት ያካሄድ ስነ ስርዓት ሂደት መሰናክል የገጠመው የህግ ረቂቅ የኃይል ወጪዎችንና ንጻነትን ይመለከታል። ይሁን እንጂ ሪፐብሊካኖች በአብዛኛው በሚስጥር ስምምነት ስለተደረሰበት የሹመርና ማንሽን እቅድ ስጋትና ጥርጣሬያቸውን ይገልጻሉ። ትናንት እሁድ በኤቢሲ ቴሌቪዥን ላይ የቀረቡት ሪፐብሊካኑ የህግ መወሰኛው ምክር ቤት አባል ቢል ካሲዲ ይህን ብለዋል።
Much of what he says is just not true. For example, they are raising taxes according to the joint.
እርሳቸው ከተናገሩት አብዛኛው እውነት አይደለም። ለምሳሌ የጋራ ኮሚቴው እንደሚለው ታክስ ወይም ቀረጥ እየጨመሩ ነው። በመጀመሪያው አመት የአመት ገቢያቸው $200,000 በታች በሆኑ ሰዎች ላይ ወደ $17 ቢሊዮን ያህል ይጨምራል። ዝቅተኛና መካከለኛ ገቢ ካላቸው ግለሰቦች ላይ በመቶኛ የሚቆጠረው ቀረጥ በጊዜ ሂደት ውስጥ ይጨምራል። ገቢያቸው $10,000 በታች በሆኑ ሰዎች ላይም ታክስ እየጨመሩ ነው።
ዲሞክራቶቹ ይህን አባባል ይቃወማሉ። የሕግ ረቂቁ የአመት ገቢያቸው ከ400,000 በታች በሆኑ ሰዎች ላይ አዲስ ታክስ የሚያስቀር እንዲሁም የመዳኒት ወጪን በመቀነስ የባይደን የቀድሞ አለቃ በነበሩት ፕሬዝዳንት ባራክ ኦባማ የወጣውን ተመጣጣኝ የጤና እንክብካቤ ሕግ የሚያጠናክር መሆኑን ይናገራሉ። የኃይል ፕሮግራሙ የንጹህ ኃይልና የተፈጥሮ ወይም የቅሬታ አካል ነዳጆች የተደባለቁበት ነው። በተለይ የተፈጥሮ ኃይል ከፍተኛ የድንጋይ ከሰል የበዛበትን ክፍለ ግዛት የሚወክሉት ጆ ማንሽን ትልቅ ፍላጎት የሚያሳዩበት ነው። ሪፐብሊካኖች ለተቃውሞ በአንድነት የተባበሩ መስለው በሚታዩበት ሁኔታ በዚህ ሳምንት በሚሰጠው ድጋፍ የ2022ቱ የዋጋ ግሽበት ቅነሳ ሕግ ረቂቅ የዲሞክራትን ሙሉ ድጋፍ ማግኘት ይኖርበታል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው የምትከታተሉት። በተከታይ የምናልፈው ደግሞ ሐኪሞን ያማክሩ ወደ ተሰኘው መሰናዷችን ነው። እርጅና የጤና ችግር ነው በሚል ጭብጥ ዙሪያ የተዘጋጀ ነው። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ በባሮ የነርቭ ሕክምና ተቋም የአንጎልና የነርቭ ሐኪምና ተመራማሪ ናቸው። አሉላ ከበደን ያናገራቸው
ፕሮፌሰር ዮናስ የአንጎል ችግርን የውስጥ አማጣትን ከእርጅና ጋር አያይዘን አንስተናል። ራሱ እርጅናንም አንዳንዴ ብዙ ችግሮች የሚመጡበት ደረጃ በህመምነት የሚፈርጁ ጽሑፎች ተመልክቻለሁ። እንዲያውም የሳይንስ ማጣቀሻም አለው ICD 11 የሚባለው በህክምና አገላለጽ እርጅና ህመም የሚለውን ትርጓሜ ይስማማል የሚል አነጋገር አለ። በጣም በገፋ ሁኔታ ያለውን የምናወራው ከጤናነት አለፍ ያለውን ይመስለኛል። እንደ አምሮ ሐኪም እርጅና ህመም ተደርጎ መታየት ያለበት እናም ብዙ እንክብካቤ የሚፈልግበት ቢኖር ይሆን?
እርጅና እድሜ እየገፋ ሲሄድ ለብዙ በሽታ እንጋለጣለን። በማንኛውም የጥናት ስራ ላይ ያለ ሰዎች የሚያሳዩት እድሜ እየገፋ ሲሄድ የልብ ችግሩም ይጨምራል፣ የሳምባውም ችግር ይጨምራል፣ ቁርጥማቱም ይጨምራል እና የአንጎልም ችግር የማስታወስ ችግሩም ይጨምራል። ይሄ ሪስክ ምንድን ነው የሚባለው? ኤጅ ኢዝ አ ሜጀር ሪስክ ፋክተር። እድሜ ለብዙ በሽታዎች
የሚያደርግ
የሰው ሰውነት ጊዜ እየገፋ ሲመጣ ለተለያዩ ችግሮች ይጋለጣል እንጂ የእድሜ ባለጸጋ መሆን በአንዳንድ ነገርም ጥቅምም አለው። ክሪስታላይዝ ኖሌጅ ማለትም ይሄ ማመዛዘን፣ ማስታረቅ፣ ክፉ ከደጉ ለመለየት ድሮ በወጣትነት እንደው የሚያንገበግበው ነገር እድሜ እየገፋ ሲሄድ አይ እንደው አላግባብ ነው ድሮ የተጨነቅኩበት የሚል ደረጃ ላይ ደርሳል እና በሰማንያ አመት ዘጠና አመት ላይ ሲደርሰው አይ በእድሜ 1000 ካስጨነቁኝ ውስጥ 999 እንደው ለአንድ ደቂቃ ማሰብ አልነበረብኝም ብለው ሰዎች አሉ። በእድሜ መግፋት በሽታ አይደለም፣ ግን ለበሽታዎች ሊያጋለጥ
ይችላል። መልካም፣ እሱን መውሰዱ የተሻለ ይመስለኛል። የማይቀርበት የሚኬድ መንገድ ነውና ሁሉም ሰው እንደ ጣም የሚደርሰው ከታደለ የሚደረስበት። ፕሮፌሰር ዮናስ ከአንጎል ጋር የተያያዙ ጥንታዊ ልምምዶችን ወደሚመለከተው ጥያቄ ልውሰዶ። አገር ከገዛ ራስን የገዛ ብለዋል። ራስን መቆጣጠር አቅም ከፍ በማድረጉ ብዙ ይነገርላቸው የነበሩ በተለይ በሩቅ ምስራቅ ጥንታዊ ልምምዶች ዛሬ ያለም እየሆኑ ነው። ልምምዱ ደረጃና አይነቱ ቢለያይም ታዋቂ ሰዎች፣ የተሳካላቸው የሚባሉ የምርምር ሰዎች ሳይቀሩ በተጨባጭ አንጎል ላይ አሳደረ የሚሉትን ሳይቀር ስለ ጠቀሜታው እየተናገሩ ነው። በዋናነት በእንግሊዝኛው አጠራር ሜዲቴሽን የሚባለው በሀገራችን ከጥሞና ጋር ልናነጻጽረው እንችላለን። ጥሞና ማድረግ ቦታ አለውና በቆየው ባህል ውስጥ የአንጎል ብቃትን ከፍ ለማድረግ፣ ንቃትን ለመፍጠር፣ ጤናማ ህይወት ለመምራት፣ አሉታዊ ዝንባሌዎችን ለመቀነስ፣ ሌላ ቀርቶ ጥበበኝነት እንዲገለጥልን ራሱ ይጠቅማል እስከሚባለው ይነገራል። እንደው የአንድ ሰሞን ትኩስ ፍቅር ሆኖ ካልሆነ
የሚነገርለት ጥቅሙ ብዙ የሚጠይቀው ዋጋ ደግሞ ትንሽ ነው። በአንጎል ጥናት ላይም በታዩ የምርምር ስራዎችም የታዘቡት ካለ ስለሱ ምን ይነግሩናል?
እሺ አንዳንድ እውነቶች በእውነት አፍንጫችን ስር ናቸው። ለምሳሌ ያክል አይዛክ ኒውተን ድንጋይ ከላይ ወደ መሬት የሚሄደው መሬት ስለምትስብ ነው ብሎ አለ። አሁን ያ ሁሉ ሰው አይ ነበር ከላይ ድንጋይ ወደ መሬት ነው የሚወርደው፣ ፍሬም ወደ መሬት ነው የሚወርደው፣ ወደ ላይ ወደ ጨረቃ አይሄድም እና ነገር ግን እዛው ካፍንጫችን ስር ያለውን ነገር ነው አይዛክ ኒውተን ያገኘው። ብዙ እውነቶችም እንደዛ ነው እና ይሄ የጥሞና ጊዜ በጸሎት ሊሆን ይችላል፣ በሜዲቴሽን በቀን ውስጥ ለተወሰነ ደቂቃ ሁሉን ነገር አስቀምጦ ሀሳባቸውን ሰብስበው ወይ ጸሎት ወይ ሜዲቴሽን ወይ ጥሞና የሚያደርጉ ሰዎች ለአእምሮ ጤንነት ሌላም ለሰውነት ጤንነት ላይ ሁሉ ጥቅም እንዳለው ብዙ ማስረጃ አለ። ለምሳሌ ያክል ፕሮፌሰር ማርክ ዊሊያምስ የሚባሉ ዩኒቨርሲቲ ኦፍ ኦክስፎርድ እንግሊዝ ሀገር በጥሞናም በመጠቀም የድብርትን በሽታ ሁሉ መከላከል በተለይ ተመልሶ እንዳይመጣ ለማድረግ ጥናት አድርገው ጥሩ ውጤት አሳይተዋል። እነ ፕሮፌሰር ስቲቨን ሄይስ ድብርትን በጭንቀት ስኳር በሽታ ፔን በዚህ ሁሉ ላይ የጥሞናን ሜዲቴሽን ማይንድፉልነስ ቤዝ ተጠቅመዋል። ሌላም እኛ ሀገር አሁን ስትረስ በሚመለከት አንድ የተሳተፍኩበት ስብሰባ ነበረ እና ጭንቀትን በሚመለከት አንድ የተረዳሁት ነገር ለምሳሌ በጦርነቱ ጊዜ አቡነ ኤርሚያስ የሚባሉ የወልዲያ አብራጃ ጳጳስ ናቸው እና በጥሞና የሚያምኑ ሰው ይመስላሉ። ወልዲያ ውስጥ ጦርነት እየተካሄደ በጦርነቱ መሀል ክርስቲያኖችም እስላሞችም እሳቸው ጋር የተጠለሉት በጦርነቱ መሀል ሁሉም ሲያመሰግኗቸው ነበር እና ከተማውን ጥዬ አልሄድም ብለው እዛው ነው የቆዩት እና እኚህ ሰው በጥሞና በጸሎት ነው ህዝቡን ያረጋጉት። አጠጋቸው ሰው እየሞተ ምን እያለ እና ይሄ ማይንድፉልነስ በእርግጥ ምስራቁ ዓለም ውስጥ ብዙ አግኝተውበታል። እኛም ሀገር ውስጥ አንዳንዴ እንደዚሁ እናያል።
ሳይንስም ይደግፈዋል።
ይደግፈዋል። አዎ። እና የአቡነ ኤርሚያስ የእሳቸው ቴምፐራመንት ማለት የእሳቸው ስሜት መቆጣጠር በእውነት ጥይት በጆሮ አጠገብ ያፏቸው እያለፈ በጽሞናና በጸሎት መቆየት እንግዲህ በጣም ከባድ ነው። እኔ በበኩሌ እንደ ጨርቄን ጥዬ የምጠፋ ይመስለኛል። ቀላል አይደለም። እና አሁን የእሳቸውን ነገር ለምሳሌ የማስትሬት ተማሪዎች ወይም ባችለር ተማሪ አንዳንድ ነገር ለመረዳት አካባቢው የነበረውን ዳይናሚክስ እሳቸው በማነጋገር የጥናት ጽሁፍ እሳቸውና የክርስትና ጳጳስ እንዴት ለእስላሞች መጠለያ ከለላ አደረጉ፣ እንዴት ነው የሚያስቡት? ይህ ብዙ መማር እንችላለን እንደዚህ አይነት ሁኔታዎች።
መልካም።
ይህ ለተማሪዎችም ጥናት ጽሁፍም ማውጣት ይችላሉ። በዛውም መችደኛንም ብዙ እንጠቀምበታለን ማለት ነው።
ፕሮፌሰር ዮናስ በአልዛይመር እና ትውስታን በሚመለከቱ ርዕሰ ጉዳይ ዙሪያ ነበር በተከታታይ የተወያየ ነው። በሌላ ሙያውን በሚመለከት መሰል ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። እኔም አመሰግናለሁ።
ሳምንታዊውን የስፖርት መሰናዶ የምናቀርብበት ሰዓት ላይ ደርሰናል። የዛሬውን ኬኔዲ አባተ እንደሚከተለው አሰናድቶታል።
የኢትዮጵያ ፕሪሚየር ሊግ የተጫዋቾች ዝውውር ተጠናክሮ ቀጥሏል። ለቀጣዩ የውድድር አመት ዝግጅት በማድረግ ላይ የሚገኙት 16ቱም የሊጉ ተሳታፊ ክለቦች በርካታ አዳዲስ ተጫዋቾችን ወደ ስብስባቸው በመቀላቀል ላይ ናቸው። ክለቦቹ የነባር ተጫዋቾቻቸውን ውልም በማደስ ላይ ይገኛሉ። ሊጉን ዘንድሮ የተቀላቀለው ኢትዮጵያ መድን ባለፈው ሳምንት ብቻ አብዱል ከሪም መሐመድንና ሳሙኤል ዮሐንስን ጨምሮ 7 አዳዲስ ተጫዋቾችን አስፈርሞ ውላቸው በኢትዮጵያ እግር ኳስ ፌዴሬሽን ጸድቆላቸዋል። ክለቡ በሳምንቱ የ2 ተጫዋቾችን ውልም አድሷል። የኢትዮጵያ እግር ኳስ ፌዴሬሽን መረጃ እንደሚያመለክተው ሌላው ሊጉን ዘንድሮ የተቀላቀለው ክለብ ኢትዮ ኤሌክትሪክ ሁለት አዲስ ተጫዋቾችን አስፈርሞ በፌዴሬሽኑ ያስተደቀ ሲሆን የስድስት ነባር ተጫዋቾችን ውልም አድሷል። ወደ ዝውውር ገበያው ዘግይቶ የገባው ኤሌክትሪክ ሌሎች አዳዲስ ተጫዋቾችንም አስፈረሙን ቢያሳውቅም ገና በፌዴሬሽኑ እውቅና አላገኘም። ሌላው አዲስ አዳጊ ክለብ ለገጣፎ ለገዳዲ በተጫዋቾች ዝውውር አነስተኛ ተሳትፎ በማድረግ ላይ ይገኛል። ክለቡ እስካሁን ጥቂት ተጫዋቾችን ማስፈረሙ ቢነገርም ነገር ግን በፌዴሬሽኑ እውቅና ያገኘ አይደለም። እስካለፈው ሳምንት ኢትዮጵያ ቡና 9፣ ሐዋሳ ከተማ 8፣ ድሬዳዋ ከተማ 7፣ ሲያሜውን ወደ መቻል የቀየረው መከላከያ 6፣ ባህር ዳር ከተማ 5፣ ፋሲል ከተማ 5፣ ሲዳማ ቡና 4 እንዲሁም ቅዱስ ጊዮርጊስ 3 አዳዲስ ተጫዋቾችን አስፈርመው እንደጸደቀላቸው የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በ2022 የሴቶች የአውሮፓ ዋንጫ ፍጻሜ ጀርመንን 2-1 በመርታት እንግሊዝ በታሪክ ለመጀመሪያ ጊዜ በሴቶች ትልቅ የእግር ኳስ ፍልሚያ ድል አስመዝግባለች። ከምንጊዜም ተፎካካሪዋና የ8 ጊዜ ሻምፒዮኗ ጀርመን ጋር በዌምብሌይ ባደረገችው የፍጻሜ ጨዋታ 2-1 በማሸነፍ ነው እንግሊዝ በሴቶች ታላቅ ውድድር የመጀመሪያ ዋንጫዋን ያነሳችው። በታሪክ ለመጀመሪያ ጊዜ በሴቶች ጨዋታ 87192 ተመልካች በታደመበት በዌምብሌዩ የትናንት የፍጻሜ ጨዋታ የጨዋታው 90 ደቂቃ አንድ እኩል ከተጠናቀቀ በኋላ በተጨማሪ 30 ደቂቃ ውስጥ ባስቆጠረችው ግብ ነው እንግሊዝ ጨዋታውን ያሸነፈችው። የጨዋታው ተጨማሪ ጊዜ ሊጠናቀቅ 10 ደቂቃ ሲቀረው በ110ኛው ደቂቃ ላይ ለእንግሊዝ የማሸነፊያዋን ግብ ያስቆጠረችው ተቀይራ የገባችው ክሎዊ ኬሊ ናት። ይህች ወሳኝ ግብ ኬሊ በዓለም አቀፍ ውድድር ያስመዘገበችው የመጀመሪያ ግቧም ነው። በዩሮ 2022 የሴቶች ዋንጫ እንግሊዝ የጻፈችውን አዲስ ታሪክ ተከትሎ የብሪታንያዋ ንግስት ኤልዛቤት ዳግማዊት ለብሔራዊ ቡድኑና ለእንግሊዛውያን የእንኳን ደስ አላችሁ መልእክት አስተላልፈዋል። በሴቶች የወጣቶች የዓለም ሻምፒዮና ለመሳተፍ በጉዞ ላይ እያለ ቦምብ ይዣለሁ ብሎ የቀለደ አንድ ስዊድናዊ የእጅ ኳስ አሰልጣኝ ከስራ ታገደ። በዓለም አቀፍ የእጅ ኳስ ፌዴሬሽን በተዘጋጀው የሴቶች የወጣቶች የዓለም ሻምፒዮና ላይ ለመሳተፍ ከቡድኑ ጋር ወደ ሰሜን መቄዶንያ እየተጓዘ የነበረው የስዊድን ከ18 ዓመት በታች የብሔራዊ ቡድን አሰልጣኝ ፖንተስ ዋርድ ዊክሉን በፍተሻ ቦታ ላይ ቦምብ ይዣለሁ በማለት በቀልድ መልክ መናገሩን ተከትሎ ነው ከስራ የታገደው። በዴንማርክ ዋና ከተማ በሚገኘው ኮፐንሃገን አውሮፕላን ማረፊያ ውስጥ ፍተሻ በሚደረግበት ወቅት ዊክሉን ቦምብ ይዣለሁ በማለት በቀልድ መልክ መዛቱን የገለጸው የዴንማርክ ፖሊስ አሰልጣኙን ከስፍራው እንዲወጣ በማድረግ በቁጥጥር ስር እንዳዋለው አስታውቋል። ድርጊቱ በዴንማርክ ፖሊስ ተጨማሪ ምርመራ እየተደረገበት ሲሆን የስዊድን የእጅ ኳስ ፌዴሬሽን ዊክሉንን ከስራ ማገዱን ዘገባዎች አመልክተዋል። በምትኩም የሴቶች ብሔራዊ ቡድን አምበል ቶማስ አክሲነር በሰሜን መቄዶንያ ውድድር የወጣቶቹን ቡድን እንድትመራ ተሰይማለች። ድርጊቱን በቀልድ መልክ መፈጸሙን የገለጸው ዊክሉን ስለተፈጠረው ሁኔታ ይቅርታ ጠይቋል። ለአጭር ጊዜ የማመዛዘን ችሎታዬን በማጣት በተለይ በዚያ ቦታ ላይ መቀለድ የሌለብኝን ቀልድ ቀልጃለሁ ያለው ዊክሉን ብሔራዊ ቡድኔን፣ ፌዴሬሽኑን፣ የኤርፖርቱን ሰራተኞችና ሌሎች በዚህ የተጎዱ ሰዎችን ይቅርታ መጠየቅ እፈልጋለሁ ብሏል። የሚጣልበትን ቅጣት ለመቀበል ዝግጁ መሆኑንም አክሎ ገልጿል። ክለባቸው ፌነርባቼ ከዩክሬኑ ዳይናሞ ኬቭ ጋር ጨዋታ ባደረገበት ወቅት የፑቲንን ስም በመጥራት የዘመሩ ደጋፊዎች ምርመራ እየተደረገባቸው ነው። ወደ አውሮፓ ሻምፒዮንስ ሊግ ለማለፍ የቱርኩ ፌነርባቼ ከዩክሬኑ ዳይናሞ ኬቭ ጋር ባለፈው ቅዳሜ በኢስታንቡል ባደረጉት የማጣሪያ ጨዋታ ላይ የፌነርባቼ ደጋፊዎች የሩሲያው ፕሬዝዳንት ቭላዲሚር ፑቲንን ስም እያነሱ ሲዘምሩ ተደምጠዋል። ይህን ተከትሎ የአውሮፓ እግር ኳስ ማህበር በደጋፊዎቹ ላይ ምርመራ ማድረግ መጀመሩን አስታውቋል። ሁለቱ ክለቦች በፖላንድ ባደረጉት የመጀመሪያው ዙር የማጣሪያ ጨዋታ 0-0 የተለያዩ ሲሆን የዩክሬኑ ዳይናሞ ኬቭ 2-1 በማሸነፍ ወደ ሻምፒዮንስ ሊጉ ባለፈበት በሁለተኛው ዙር የማጣሪያ ጨዋታ ላይ የፌነርባቼ ደጋፊዎች ፈጽመዋል ያለውን የስነ ምግባር ጥሰት ለመመርመር የዲሲፕሊን መርማሪ ቡድን መሾሙን ማህበሩ ገልጿል። የፌነርባቼ ደጋፊዎች የፑቲንን ስም እየጠሩ መዘመር የጀመሩት በ57ኛው ደቂቃ ላይ ክለባቸው በዳይናሞ ኬቭ መመራት ከጀመረ በኋላ ነው ተብሏል። ፌነርባቼ የደጋፊዎቹን እርምጃ በማውገዝ ባወጣው መግለጫ አንዳንድ የተጋጣሚ ቡድን ተጫዋቾች አሳይተዋል ያለውን የተጋነነ እንቅስቃሴ አውግዞ በመላሹ አንዳንድ ደጋፊዎቻችን የወሰዱትን እርምጃ አንቀበልም፣ ስፖርትና ፖለቲካ ሁልጊዜም መለያየት አለባቸው ብሏል። ከዚህ ቀደም የቱርክን ብሔራዊ ቡድን የመሩት የዳይናሞ ኬቭ ዋና አሰልጣኝ ማርሲያል ሉሴስኩ የሩሲያ ጦር በዩክሬን ውስጥ የጭካኔ ድርጊቶችን እየፈጸመ ባለበት ወቅት የፌነርባቼ ደጋፊዎችን ባህሪ መቀበል አልችልም በማለት አስተያየታቸውን ሰጥተዋል። የፌነርባቼ ደጋፊዎች መዝሙር በማህበራዊ ድረገጾች ላይ ከፍተኛ መነጋገሪያ ሆኗል። ደጋፊዎቹ ጥፋተኛ ሆነው ከተገኙ ክለቡ በሜዳው የሚያደርገውን ጨዋታ በዝግ ስታዲየም የመጫወት አሊያም ሌላ ቅጣት ሊጣልበት ይችላል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ የነበሩን ዝግጅቶች በዚሁ ተጠናቀቁ። ከመላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ስላብሮነታችሁ እናመሰግናለን። ደህና ደሩ። Thank you.